ይህ የአሜሪካ ድምጽ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ አርብ ህዳር 6 2017 ዓ.ም ምረ ዝግጅታችን ጀመረ። የቀድሞ ፕሬዝዳንት የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ በበጎ ፈቃድ በተሰባሰቡ ሴቶች ተመሰገኑ። ይህና ዓለም አቀፉን የአየር ንብረት ጉባኤ የሚመለከቱ ዘገባዎች በምሽቱ መሰናዷችን ይዘናል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮችና ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ለዜናው አሉላ ከበደ እዚህ አጠገቤ ይገኛል። በቅንብሩ ኤልያስ አስማረ ከስቱዲዮ አብሮን ያመሻል። የፕሮግራሙ አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ እጋብዛለሁ። አሁን በቅድሚያ ለዋና ዋና የዓለም ዜናው ወደ አሉላ።
ጤና ይስጥልኝ፣ እንደምናመሻችሁ። ከሰዓቱ የዓለም ዜናዎች ጋር አሉላ ከበደ ነኝ። በቅድሚያም ርዕሶቹን። ባለፈው የጥቅምት ወር መጀመሪያ የፕሬዝዳንትነት ዘመናቸውን ያጠናቀቁት የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሴቶችን የማብቃት ጅምር ተጠናክሮ እንዲቀጥል ጠየቁ። ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያ ሰሜን ኮሪያ ለደቀነችው አደጋ የሶስትዮሽ ትብብር ምላሽ እየተዘጋጁ ነው። የጣሊያን ፕሬዝዳንት ኢላን መስክ የሀገራቸውን ሉዓላዊነት እንዲያከብሩ አሳሰቡ የሚሉት ይገኙበታል። ወደ ዝርዝሮቹ እንዘልቃለን። ባለፈው የጥቅምት ወር መጀመሪያ የፕሬዝዳንትነት ዘመናቸውን ያጠናቀቁት የቀድሞዋ የኢትዮጵያ ፕሬዝዳንት ሳህለወርቅ ዘውዴ ሴቶችን የማብቃት ጅምር ተጠናክሮ እንዲቀጥል ጠይቀዋል። የፕሬዝዳንቷ በስልጣን ዘመናቸው የሴቶችን ጉዳይ በማስቀደም ላስመዘገቡት ስኬት እውቅና ለመስጠት የሴቶች አደረጃጀት የተባለው ባዘጋጀው የስንብት ስነ ስርዓት ላይ ባሰሙት ንግግር ሴቶችን ለማብቃት የተጀመሩ ስራዎችን መደገፍ እንደሚገባ አጽንኦት ሰጥተው ተናግረዋል። ፕሬዝዳንቷ በንግግራቸው በሴቶች ላይ ካተኮሩ ሀሳቦች ውጪ አልተናገሩም። በርዕሱ ላይ የተጠናቀረ ሰፋ ያለ ዘገባ በመጽሔቱ ክፍለ ጊዜ ይቀርባል። ዩናይትድ ስቴትስ፣ ጃፓንና ደቡብ ኮሪያ ሰሜን ኮሪያ ለደቀነችው አደጋ የሶስትዮሽ ትብብር ምላሽ እየተዘጋጁ ናቸው። ሰሜን ኮሪያ ሩሲያ ዩክሬን ውስጥ እያካሄደች ያለችውን ጦርነት በመደገፍ በሺዎች የሚቆጠሩ ወታደሮቿን ወደ ስፍራው መላኳን ተከትሎና ፒዮንግያንግ በኒውክሌር ፕሮግራሙ አማካኝነት ለደቀነችው አደጋ የተባበረ ምላሽ ለመስጠት በታለመ እቅድ የዩናይትድ ስቴትሱ ፕሬዝዳንት ጆ ባይደን ዛሬ አርብ ከደቡብ ኮሪያና ከጃፓን አቻዎቻቸው ጋር ይወያያሉ። ሶስቱ መሪዎች ውይይቱን የያዙት ሊማ ፔሩ ላይ ከሚካሄደው የእስያ ፓስፊክ የምጣኔ ሀብት ትብብር መድረክ ትይዩ ነው። ፒዮንግያንግ ጦሯን በዩክሬን ማሰማራቷ ትልቅ ክብደት የሚሰጠው እርምጃ ነው ሲሉ የመሪዎቹን ጉባኤ ለመዘገብ ከፕሬዝዳንቱ ጋር ወደ ሊማ በመጓዝ ላይ ለነበሩ ጋዜጠኞች የተናገሩት የዋይት ሀውሱ የብሔራዊ ደህንነት ጉዳዮች አማካሪ ጃክ ሱሊቫን ጉዳዩ ክብደቱን በሚመጥን ትኩረት ምላሽ ይሰጠዋል ብለዋል። ሱሊቫን አክለውም የሶስትዮሽ ጉባኤ መሪዎቹ ዩናይትድ ስቴትስ በመጪው የጥር ወር አጋማሽ ለሚከናወነው የአስተዳደር ሽግግር በዝግጅት ላይ ባለችበት ወቅት የኒውክሌር ሙከራዎችና የባለስቲክ ሚሳይሎችን ማስወንጨፍ ጀምሮ ፒዮንግያንግ ለምትቃጣቸው ማናቸውም የትንኮሳ ድርጊቶች እንዲዘጋጁ ያስችላቸዋል ነው ያሉት። ዩናይትድ ስቴትስ አስተዳደራዊ ለውጥ በሚደረግበት ወቅት በታሪክ ፒዮንግያንግ የትንኮሳ ድርጊቶችን ለማድረግ የምትመርጠው ጊዜ መሆኑንም ሱሊቫን አስታውሰዋል። የሶስትዮሽ ውጥረት ባይደን ሶልና ቶኪዮ ለአመታት የዘለቀውን በባላንጣነት የሚተያዩበትን ግንኙነት ተሻግረው የጋራ ተገዳዳሪዎቻቸው የሆኑትን ሰሜን ኮሪያንና የቻይናን ተጽዕኖ ለመቋቋም የሚያስችል ጥምረት በመሰረቱበት በቀጠናው ካቋቋሟቸው ቁልፍ የደህንነት እርምጃዎች ውስጥ አንዱ ነው። ትራምፕ በአንጻሩ በመጀመሪያ የስልጣን ዘመናቸው ከሰሜን ኮሪያው መሪ ኪም ጆንግ ኡን ጋር ወዳጅነት ለማበጀት ካደረጉት ጥረት በተጨማሪ ቶኪዮና ሶል ለዩናይትድ ስቴትስ የጦር ኃይል ወጪ ከሚያደርጉት ዳጎስ ያለው ድርሻ እንዲጋሩ ግፊት ማድረጋቸው ይታወሳል። በሌላ በኩል ትራምፕ ለሁለተኛ ጊዜ ከመመረጣቸው አንድ ቀን ቀደም ብሎ ደቡብ ኮሪያ እንደ አውሮፓውያን ዘመን አቆጣጠር በ2026 የበጀት ዓመት በአገሯ ለተሰማራው የአሜሪካ ጦር ሰራዊት ወጪ ለመደገፍ የሚውል ክፍያ ወደ 1.19 ቢሊዮን ዶላር ከፍ ለማድረግ ከዩናይትድ ስቴትስ ጋር አዲስ ስምምነት ተፈራርማለች። ይህም ባለፈው ዓመት ከነበረው 8.3% ጭማሪ መሆኑ ነው። የጣሊያኑ ፕሬዝዳንት ኢላን መስክ ያገራቸው ሉዓላዊነት እንዲያከብሩ ሲሉ አሳሰቡ። ጣሊያን ፍልሰተኞችን አልባኒያ ውስጥ ወደሚገኙ የስደተኞች ማቆያ ማዕከሎች ለመላክ ያዘችው አወዛጋቢ እቅድ በያዝነው ሳምንት አንድ ሮም ውስጥ የሚገኝ ፍርድ ቤት የድርጊቱን ሕጋዊነት አስመልክቶ ማብራሪያ ለመጠየቅ ወደ አውሮፓ ህብረት ችሎት መምራቱን ተከትሎ ፈተና ገጥሞታል። የአውሮፓ ህብረት ዳኞች በጉዳዩ ላይ ብይን እስኪሰጡም ድረስ ወራት ወይም ዓመታት ሊወስድ መቻሉ ነው የተጠቆመው። የፍልሰተኞችን ጉዳይ የሚመለከተው የሮሙ ልዩ ችሎት ዳኞች ታዲያ የጣሊያን መንግስት ወደዚያች ሀገር የሚጎርፈውን ፍልሰተኛ አልባኒያ ውስጥ ወደሚገኙ ስደተኞች ማቆያዎች ለመላክ ፍቃድ እንዲሰጠው ለችሎቱ ባቀረበው ጥያቄ ላይ ብይን ለመስጠት ባለመፍቀዱ ነው ሉክሰምበርግ ወደሚገኘው የአውሮፓ ህብረት ፍርድ ቤት ጉዳዩን የመራው። የፍርድ ቤቱን ውሳኔ ተከትሎም የጣሊያኑን ፍርድ ቤት ዳኞች ውሳኔ በመተቸት በኤክስ ማህበራዊ መልእክት መላላኪያ ገጻቸው ላይ ያሰፈሩት አሜሪካዊ ቢሊየነር ኤላን መስክ ከጣሊያኑ ፕሬዝዳንት ጋር እሰጥ አገባ ገብተዋል። ጣሊያን ወደ ድንበሯ የሚያቀኑትንና ከባህር የምትታደጋቸውን ፍልሰተኞች በቀጥታ ወደ አልባኒያው ማቆያ ማዕከላት ለማጓጓዝ የወሰነችው የጥገኝነት ጥያቄዎቻቸውን ለመከታተልና የጥገኝነት ጥያቄያቸው ውድቅ የተደረገባቸውንም በዚያው ፍጥነት ወደ ትውልድ አገራቸው ለመመለስ በማቀድ ነው። በዚህም መሰረት አልባኒያ ውስጥ ሁለት የስደተኞች ማቆያ ማዕከላትን የገነባችው ጣሊያን በሚቀጥሉት 5 ዓመታት ውስጥ ለምታካሄደው ስራ ከ650 ሚሊዮን ዶላር በላይ እንደሚያስወጣ ተጠቁሟል። የጣሊያን የድንበር ዞኖች ተብለው የተሰየሙት ሁለቱ ማዕከሎች የሚተዳደሩትም በጣሊያን ባለስልጣናት መሆኑ ታውቋል። ክብራትና ክብራን አድማጭ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ የሚተላለፈውን የሰዓቱን የዓለም ዜና ነው። በሽሪላንካ ምርጫ አዲሱ የፕሬዝዳንት ዳሳያኬ ግራ ዘመን ፓርቲ አሸንፏል። የሽሪላንካው ፕሬዝዳንት አኑራ ኩማራ ዳሳናያኬ አዲሱ የማርክሳዊ ሪዮት ዘመን ፓርቲያቸው በብሔራዊ ሸንጎ ምርጫ አብላጫ ድምጽ ማግኘቱን ዛሬ አርብ ይፋ የተደረገ የምርጫ ውጤት አረጋግጧል። ፕሬዝዳንቱ የምጣኔ ሀብት ተሃድሶ ለማድረግ ለወጠኑት መርሃ ግብራቸውም ብርቱ ድጋፍ መስጠቱ ነው የተመለከተው። የሀገሪቱ የምርጫ ኮሚሽን ይፋ ባደረገው በዚህ ከፊል የምርጫ ውጤት መሰረት የደሳናያኬ ብሔራዊ የህዝቦች ኃይል የተባለው ፓርቲ ከፓርላማ 225 መቀመጫዎች 123ቱን ሲያሸንፍ ሳጂት ፕሪሜዴሳ የሚመሩት ተቃዋሚው የተባበሩት ህዝቦች ኃይል ፓርቲ በበኩሉ 31 መቀመጫዎችን አሸንፏል። ዳሳናያኬ ሽሪላንካውያን ከእንግሊዝ ቅኝ አገዛዝ ነጻ ከወጣችበት እንደ አውሮፓውያን ዘመን አቆጣጠር 1948 አንስቶ ደሴቲቱን ሀገር ያስተዳደሩትን የተለመደ የፖለቲካ አሰራርም የሚከተሉ ፓርቲዎችን ትቶ በከፍተኛ ድጋፍ የሀገሪቱን ፕሬዚዳንት ሆነው ባለፈው መስከረም ወር አጋማሽ መመረጣቸው ይታወሳል። ብሊንከን በእስያ ፓሲፊክ የምጣኔ ሀብት ትብብር ጉባኤ ከታይዋኑ ልዑክ ጋር ተወያዩ። የዩናይት ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሊማ ፔሩ ላይ እየተካሄደ ካለው በሀገራቱ ምጣኔ ሀብት ትብብር የመሪዎች ጉባኤ አስቀድሞ ነው በትላንትናው ዕለት ከታይዋኑ ልዑክ ጋር ተገናኝተው የተነጋገሩት። ብሊንከን በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ እንዳመለከቱት ውይይቱ የኢኮኖሚ ትብብሮችን በሚመለከቱ ጉዳዮች ላይ ያተኮረ መሆኑን ገልጠዋል። ሊማ ላይ ሊን ሐሲን ኢጋር ተገናኝተን እያደገ ስለመጣው ኢኮኖሚያዊ ግንኙነታችን እንዲሁም ግልጽ ተለዋዋጭና ሰላማዊ የሆኑ የኢንዶ ፓሲፊክ ትብብር ግንኙነቶችን ለመፍጠር ያለንን ዘላቂ የጋራ ቁርጠኝነት ተነጋግረናል ብለዋል። ከጉባኤው መድረክ ትይዩ የተካሄደውና ለ20 ደቂቃዎች የዘለቀው ውይይታቸው ቀደም ሲል በብሊንከን የኦፊሴል የሥራ መርሃ ግብር ላይ ያልተገለጸ መሆኑም ተጠቅሟል። ክቡራትና ክቡራን አድማጭ ተመልካቾቻችን ለምሽቱ የዓለም ዜናዎች የተመደበው ክፍለ ጊዜ ይኸው ነበር። እዚህ ላይ አበቃ። መልካም ምሽት።
አሉላ ከበደን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ እየተላለፈ የሚገኘውን የአርብ ምሽት ህዳር 6 2017 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ የማመሻው ስመኝሽ የቆየ ነኝ። የዌብና የማህበራዊ ድረ ገጽ ፕሮዲውሰራችን አበባዩ ገበያውም አብራናለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ @voaamharic ላይም በቀጥታ መከታተል ትችላላችሁ። አሁን ቀዳሚ ወደ ሆነው ዘገባችን እንለፍ። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የአሜሪካ ማዕከላዊ የምርመራ ቢሮ ወይም ሲአይኤ እንዲመሩ የረጅም ጊዜ አጋራቸውና ደጋፊያቸው የነበሩ ግለሰብን አጭተዋል። የአሜሪካ የደህንነት ተቋማትን እንዲመሩ ያጩት ደግሞ የመንግስት ስልጣን ልምድ የሌላቸውና ተቋማቱን ሊያምሱ ይችላሉ ተብለው የሚሰጉ ግለሰብን ነው። እነዚህን እጩዎች አስመልክቶ የአሜሪካ ድምጽ የብሔራዊ ደህንነት ዘጋቢ ጀፍ ሰልዲን ያወጣውን ዘገባ እንግዱ ወልዴ ያቀርባል።
ተመራጩ ፕሬዝዳንት ዶናልድ ትራምፕ የብሔራዊ ደህንነት ዳይሬክተር እንዲሆኑ ያጫቸው የቀድሞ የአሜሪካ ምክር ቤት አባል የነበሩትን ቱልሲ ገባርድን ነው። ሰሞኑን ለመንግስት ስልጣን ካጫቸው ውስጥ ትኩረትን የሳቡ ናቸው።
ያለን አማራጭ ይህ ነው። ለካማላ ሃሪስ ድምጽ መስጠት፣ ለዲክ ቼኒ ድምጽ መስጠት ነው። ለጦርነት ድምጽ መስጠት፣ ለተጨማሪ ጦርነት ድምጽ መስጠት ነው። ምናልባትም ለሶስተኛው የዓለም ጦርነትና ለኒውክሌር ጦርነት ድምጽ መስጠት ነው። ለዶናልድ ትራምፕ ድምጽ መስጠት ግን ጦርነትን ለሚለኩስ ሳይሆን ማስቆም ለሚፈልገው ሰው ድምጽ መስጠት ነው።
በአንድ ወቅት ዲሞክራት የነበሩት ቱልሲ ገባርድ ለሪፐብሊካኑ ዶናልድ ትራምፕ የምርጫ ዘመቻ ድምጽ ሆነዋል። በርካቶች የትራምፕን አጀንዳ እንዲደግፉ አድርገዋል።
ለዚያም ነው ከዶናልድ ትራምፕ ጎን በመቆሜ ኩራት የሚሰማኝ። ለዚያም ነው ድምጻችንን መስጠት ወደ ዋይት ሃውስ ልንመልሳቸውና አሜሪካን እንደገና ታላቅ ልናደርግ የሚገባን።
ትራምፕ ቱልሲ ገባርድ የብሔራዊ ደህንነት ዳይሬክተር እንዲሆኑ መታጨታቸውን ሲያበስሩ የማይፈራ መንፈስ ያላት ሲሉ አሞካሽተዋቸዋል። ይህንንም መንፈስ ወደ አዲሱ ስራቸው ይዘው ይመጣሉ ሲሉ ማክለዋል። ገባርድ በአሜሪካው ብሔራዊ ዘብ ሠራዊት ውስጥ ከ20 ዓመታት የዘለቀ ልምድ አላቸው። በዛው ልክ ደግሞ አጨቃጫቂ ሊሆኑ እንደሚችሉ ተሰግቷል። በአንድ ወቅት በዩክሬን አሜሪካ በገንዘብ የምትደግፈው የባዮሎጂካል መሳሪያ ላብራቶሪ አለ ብለው ከሩሲያ ፕሮፓጋንዳ የተቀዳ ነው ሲሉ ዲሞክራቶቹም ሆነ ሪፐብሊካኖቹ ቁጣቸውን አሰምተዋል። የአሜሪካ ደህንነት ባለስልጣናትም ሐሰት ነው ብለዋል። የሪፐብሊካኑ እንደራሴ ሚት ሮምኒ የገባርድን አስተያየት የሀገር ክህደትና ቅጥፈት ሲሉ ጠርተውታል። ገባርድ ይህንን ተቃውመዋል። ገባርድ በተጨማሪም በጦርነት ወንጀል ከሚከሰሱት ከሶሪያው ፕሬዝዳንት ባሺር አልአሳድ ጋር በመገናኘታቸው ነቀፌታ ደርሶባቸዋል። ሰላምን የምንሻ ከሆነ ከባላንጣዎቻችሁ ጋር መነጋገር አለባችሁ ሲሉ ገባርድ ምላሻቸውን ሰጥተዋል። ትራምፕ የአሜሪካ ማዕከላዊ የምርመራ ቢሮ ሲአይኤን እንዲመሩ ያጩት ደግሞ ጃን ራትክሊፍን ነው። የእርሳቸው መታጨት እንደ ገባርድ አጨቃጫቂ አይሆንም። ራትክሊፍ በትራምፕ የመጀመሪያ ስልጣን ዘመን መጨረሻ ላይ የብሔራዊ ደህንነት ዳይሬክተር ሆነው አገልግለዋል። ራትክሊፍ የአሜሪካ ምክር ቤት የደህንነት ኮሚቴ አባል ከነበሩበት ጊዜ አንስቶ ጠንካራ የትራምፕ ደጋፊ ናቸው። ትራምፕ ላይ ክስ በቀረበበት ወቅት ከተናገሩት
ከእናንተ ውስጥ አንዳችሁ የቀረበው ጉዳይ የሚያስከስስ መሆኑን የምታምኑ ካላችሁ ድምጻችሁን እንስማ።
በእንደራፓን አቆጣጠር 2019 የምክር ቤት አባላት ራትክሊፍ ራሳቸውን ከብሔራዊ ደህንነት ዳይሬክተር እጩነት እንዲያገሉ ሲጠይቁ ትራምፕ ግን ከጎናቸው ቆመዋል።
ሚዲያው በማይገባ መልኩ ነው ስለ እርሱ የሚዘግበው። በጣም ጎበዝ ሰው ነው።
ራትክሊፍ ሌላ እድል ተሰጥቷቸው የአሜሪካ የደህንነት ተቋማት ያልተቀባባ ሐቅን ብቻ እንዲያቀርቡ አደርጋለሁ ሲሉ ለምክር ቤት አባላት ቃል ገብተዋል። ራትክሊፍ ሩሲያ በአሜሪካ ምርጫ ጣልቃ መግባቷን የተመለከቱ የደህንነት ዶሴዎች ይፋ እንዲሆኑ የሚቀርበውን ጥያቄ በተመለከተ ከምክር ቤት አባላት ጋር ሲጋጩ ተስተውለዋል። ከኢራን፣ ሩሲያና ቻይና የሚመጣውን ጣልቃ ገብነት በተመለከተም ታግለዋል።
በሪፐብሊካችን ውስጥ እንደ አንድ ሰው አንድ ድምጽ ያለ መሰረታዊ የሆነና ላቅ ያለ ዲሞክራሲያዊ መርህ የለም።
ትራምፕ ለመጪው 4 ዓመታት የአሜሪካ የደህንነት ጥረቶችን እንዲመሩ የተለመዱና ዝናቸው እየጨመረ ባለ ግለሰቦች ላይ እምነታቸውን ጥለዋል። ጄፍ ሰልዲን ደላከው ዘገባ እንግዶ ለነኝ ዋሽንግተን ዲሲ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፈውን የአርብ ምሽት ዝግጅታችንን ነው። የዕለቱን ቀዳሚ ዘገባ ነው ተከታትለን የተመለስነው። አሁን ወደ ትንታኔው መጽሔት እናልፋለን። በበጎ ፈቃድ በተሰባሰቡ ሴቶች ጉዳይ ላይ በሚሰሩ ሀገር በቀል መሪዎች ዛሬ በመስጋና የተሸኙት የቀድሞ የኢትዮጵያ ሴት ፕሬዝዳንት ሳህለወርቅ ዘውዴ ሴቶችን የማብቃት ጅማሮ ተጠናክሮ እንዲቀጥል ጠይቀዋል። በሴቶች የተጀመሩ ስራዎች ድጋፍ ሊደረግባቸው እንደሚገባም ተናግረዋል። ፕሬዝዳንቷ በንግግራቸው በሴቶች ላይ ካተኮሩ ንግግሮች ውጪ የሰጡት አስተያየት የለም። ሆኖም የአሜሪካ ድምጽ ያነጋገራቸው የዝግጅቱ ታዳሚዎች በመንግስት በኩል ተገቢው አሸኛኘት ስላልተሰጣቸው ቅር እንደተሰኙ ተናግረዋል። አስቴር ምስጋናው በቦታው ነበረች።
ለስድስት ዓመታት ኢትዮጵያን በፕሬዝዳንትነት ያገለገሉትና በጥቅምት ወር መጀመሪያ ላይ ስልጣን የለቀቁትን የመጀመሪያ ሴት የኢትዮጵያ ፕሬዝዳንት ለማመስገን በተዘጋጀው የውቅና ፕሮግራም ላይ የተገኙት ሳህለወርቅ ዘውዴ ሴቶቹን የማብቃት ጅምር ተጠናክሮ ሊቀጥል እንደሚገባ አሳስበዋል።
ሀገራችን በሚፈቅድልን መንገድ እኛ ምን መሆን እንዳለበት ማድረግ አለብን። ለማንኛውም የአገር ጉዳይ አይደለም የምንነጋገረው። ኦሮኖ የሴቶች ጉዳይ የአገር ጉዳይ ነው። ነገር ግን ሴቶችን ማብቃት ሁላችንም መሞከር አለብን።
የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ በስልጣን ዘመናቸው ሴቶቹን በመደገፍ አስተዋጽኦ ማበርከታቸው የተነገረ ሲሆን በዝግጅቱ ላይ ያገኘናት የፕሬዝዳንትነት አመራር ስልጠና ፕሮግራም አስተባባሪ ሰአዳ ጀማል ለዚህ ተግባራቸው ምስክር ነኝ ብላለች። በተባበሩት መንግስታት የሴቶች ፕሮግራም አስተባባሪና የቀድሞ ፕሬዝዳንቱ አማካሪ ወይዘሮ የልፍኛ በጋዝ የቀድሞዋ ፕሬዝዳንት ሳህለወርቅ ዘውዴ በሴቶች ላይ የሚደርስን ጥቃት ያወግዙ ነበር በሚል አወድሰዋቸዋል።
በጣም ነው ስሜታቸው የሚነካው። ከሁሉም ማስታወሰው አንድ ጊዜ ወደ ትግራይ ሄደው ልክ ጦርነቱ ነው ትንሽ ጋፍ እንዳለ እያለቀሱ አውሮፕላን ላይ እስከሚገርማቸው እና ለእኔ ሲያወሩኝ ራሱ ያ ስሜት ገና አልሄደም ነበር። በጣም ወደ ልባቸው ይወስዱታል ይህን ችግር የሴቶችን ጥቃት እና በዚህ ምክንያት ነው በጣም ደርሶባቸው በመጠለያ ቤቶች ያሉ ሴቶችን ቁጭ ብለው እያነጋገሩ እያጽናኑ እንደገና ተጨማሪ ድጋፍ እንዲገኝ ከብዙ ረጂ አካላት ገንዘብ በማሰባሰብ እርዳታ እንዲያገኙ ሲገው
የቀድሞዋ የኢትዮጵያ ሴት ፕሬዝዳንት ሳህለወርቅ ዘውዴ በስልጣን ዘመን ላይ በነበሩበት ወቅት በተለይ በሰሜን ኢትዮጵያ ጦርነት ወቅት ትግራይ ውስጥ ተፈጽሟል የተባሉትን በሴቶች ላይ የደረሱ በደሎችን አላወገዙም በሚል ወቀሳ የሚያቀርቡባቸው በርካቶች ናቸው። ፕሬዝዳንት ሳህለወርቅ ዘውዴ በጥቅምት መጀመሪያ ላይ የአገልግሎት ጊዜያቸውን ሲያጠናቅቁ በመንግስት ይፋዊ ሽኝት አልተደረገላቸውም። ይህ አለመሆኑም ብዙዎቹን ማሳዘኑን የዝግጅቱ አስተባባሪ አምባሳደር ታደለች ኃይለ ሚካኤል ተናግረዋል።
ይህ ስላልነበርኩ አላየሁም። ብዙ ሰዎች ያዩት በጣም አዝነዋል። በወሬ ነው የሰማሁት። እኔ ወሬውን ሳይሆን ሬኮግናይዝ ማድረግ ያስፈልጋል። አሁን እኮ መልእክቱ ነው። መልእክቱ ለልጆቻችን ወደፊት አስፓየር ለሚያደርገው ሁሉ ጠቃሚ ነው እና ያ እንትን እንዴት እንደነበረ ባላውቅም በእኛ በኩል እኛ ማድረግ ያለብንን ግን ማድረጋችን በጣም አስደስቶኛል።
መስከረም 25 ቀን በኤክስ ወይም በቀድሞ ትዊተር ገጻቸው ላይ ከአንገፈው ድምጻዊ ማህሙድ አህመድ ዝምታ ነው መልሴ የተሰኘ ሙዚቃ ላይ ጥቂት ስንኞችን ጠቅሰው ለአንድ አመት ሞከርኩት ያሉት ፕሬዝዳንት ሳህለወርቅ የዘንድሮውን የፓርላማ የመክፈቻ ንግግር እንደሚያደርጉ ተጠብቆ የነበረ ቢሆንም ወደ መድረክ የወጡት ስልጣን ለማስረከብ ነበር። ጠቅላይ ሚኒስትር አብይ አህመድ በማህበራዊ ትስስር ገጻቸው ላይ ላለፉት 6 አመታት ኢትዮጵያን በፕሬዝዳንትነት ላገለገሉት ለክብር ሳህለወርቅ ዘውዴ በኢትዮጵያ መንግስት ስም ምስጋናዬን አቀርባለሁ ከማለት ውጭ ተሰናባቿ ፕሬዝዳንት ለምን ለሁለተኛ የሐላፊነት ዘመን እንዳልቀጠሉ እስካሁን በይፋ የተገለጸ ነገር የለም። ለአሜሪካ ድምጽ አስቴር ምስጋናው።
ወደ ተከታዩ ዘገባ ስናልፍ ዋይት ሃውስን በመርጫ ባሸነፉት የቀድሞ ፕሬዝዳንት ዶናልድ ትራምፕ የተቀሙት ዲሞክራቶች ለሽንፈታቸው ምክንያቱ ምን እንደነበር ራሳቸውን በመጠየቅ ላይ ናቸው። ተንታኞች እንደሚሉት ኢኮኖሚው ለፓርቲውም ሆነ ለምክትል ፕሬዝዳንት ካማላ ሃሪስ ሽንፈት ዋናው ምክንያት ነው። ሆኖም ሌሎች ምክንያቶችም አስተዋጽኦ አድርገዋል። የአሜሪካ ድምጽ ዘጋቢ ቬሮኒካ ባልደራስ ኢግሊሲያስ የላከችው ዘገባ ተከታዩ ነው። እንግድ ወልድ ያቀርባል።
እኔ ስሜ ሄሊና ተኩል ይባላል። በሙዬ አርክቴክት ነኝ። ሞስሊ ላይክ ኢንተሪየር ዲዛይን፣ በተለይ ደግሞ ፈርኒቸር ላይ ነው የምሰራው እና ሰስተነብል አርክቴክቸር የሚባልም አለ ወይ በክላይሜት ቼንጅ ዙሪያ የሚያጠነጥንና እሱ ላይም ነው አርክቴክቸሩን ያጠናሁት። ከዛም ውጪ በሳውት አፍሪካ ሬጅንስ ቢዝነስ ስኩል የሚባል አለ እና ሃየር ሰርቲፊኬት ኢን ኢንተርፕረነርሺፕም ከዛ አለኝ። አንድ አይ ሃቭ አም ማንዴላ ዋሽንግተን ፌሎ ነኝ። በየሊ ፕሮግራም ራት from Purdue University ነበርኩኝ ኢንዲያና ዩኤስኤ ውስጥ እና ኢቨን እዛ ሁኜ ራሱ ሳሃላብ ኢኖቬሽን አዋርድ የሚባለውን አዋርድ ራሱ በፕሮዳክት የወሰድኩት ነገር ነው። በምሰራው ስራ ፕሮዳክቱ
በአንድ ኮፍያ ውስጥ ብዙ አይነት ሰው የሚባለው አይነት ሰውንሽ በድጋሚ እንግዲህ ስላገኘሁሽ ደስ ብሎኛል። እስቲ ይህን ሁሉ ሽልማቶች ስላገኘሽበት እንዲሁም ደግሞ ከከባቢያዊ ንብረት ጋር እንዲሁም ከአየር ንብረት ጋር በተያያዘ የምትሰሪው ከግብርናም ጋር የተያያዘ የምትሰሪው ስራ አለና
አድማጮች ለተፈጠረው የቴክኒክ ስህተት ይቅርታን ጠይቃለን። በዲሞክራቶች ሽንፈት ዙሪያ የተዘናዳው ዘገባ ሲደርሰን በድጋሚ የምንመለስበት ይሆናል። አሁን በተከታይ ወደ ጣሊያን እናልፋለን። ጣሊያን ወደ ሀገሯ የሚጓዙ ፍልሰተኞች ውሳኔ እስከሚሰጣቸው አልቤኒያ በሚገኙ የእስር ካምፖች ለማቆየት ያወጣችው እቅድ የህጋዊነት መሰናክል አጋጥሞታል። ሮም ላይ ጉዳዩን የተመለከቱት ዳኞች ጉዳዩን ወደ አውሮፓ ፍርድ ቤት መርተውታል። አህጉራዊ ችሎት ውሳኔውን ለመስጠት ወራት ወይም አመታት ሊወስድ እንደሚችል ጠቅሶ ሄንሪ ሪጅዌል ከለንደን ተከታዩን ዘገባ አድርሶናል። ቆንጅታየ አሰናድተዋለች።
ጣሊያን ሀገሯ ጠረፍ ላይ የሚደርሱ ፍልሰተኞችን የምታቆይባቸው 2 የእስር ካምፖች አልቤኒያ ላይ አቋቁማለች። እቅዷም በባህር ሲጓዙ ከመርከብ አደጋ በህይወት የተረፉ ስደተኞችን የጥገኝነት ማመልከቻዎች አፋጥና እየተመለከተች ተቀባይነት ያላገኙትን ቶሎ ወደ መጡበት ለመመለስ ነው። በዚህም መሰረት በአልቤኒያ የማቆያ ካምፖች በየወሩ የ3000 ስደተኞችን ማመልከቻ እየተመለከትን ውሳኔ በመስጠት ህገወጥ ፍልሰትን በሚገባ እንከላከለዋለን የሚል ተስፋ ይዛ ነበር። እስካሁን ወደ አልቤኒያ ካምፖች የተወሰዱት ግን 24 ብቻ ሲሆኑ ገሚሱ ከግብጽ፣ ሌሎቹ ከባንግላዴሽ ናቸው። በሮም ፍርድ ቤት ትዕዛዝም ሁሉም ወደ ጣሊያን እንዲመለሱ ተደርጓል። ውሳኔውን የሰጡት የሮም ዳኞች ስደተኞቹ የተነሱበት ሀገር ሙሉ በሙሉ ለደህንነታቸው የማያሰጋ ካልሆነ፣ ማለትም አደገኛ የሆኑ አካባቢዎች ያሉት ከሆነ ለደህንነታቸው አስጊ አይደለም ሊባል አይችልም በሚል በቅርቡ የአውሮፓ ህብረት ዳኞች ችሎት የሰጠውን ውሳኔ በመጥቀስ ነው። አንድሪያና ደሊዮ በማስትሪት ዩኒቨርሲቲ የህግ ጉዳይ አዋቂ ባለሙያ ናቸው።
Countries have to be safe in their entirety, but the reasoning leading to this decision...
ሀገሮቹ ሙሉ በሙሉ ለደህንነታቸው የማያሰጉ መሆን አለባቸው። ነገር ግን ለዚህ ውሳኔ ምክንያት የሆኑት ነጥቦች ከሀገራቱ የደህንነት ሁኔታ ሌላ የተለያዩ ቡድኖችን ጉዳይ ሊመለከት የሚችል ነው። ለምሳሌ ብንወስድ ባንግላዴሽ እና ግብጽ፣ ቱኒዚያም ጭምር እንደ ሀገር በአጠቃላዩ ለደህንነት አደገኛ አይደሉም። ለተመሳሳይ ጾታ አፍቃሪዎች፣ ለሰብአዊ መብት ከበሬታ ተሟጋቾች እና ለሌሎችም ደህንነት ግን አደገኛ ናቸው።
የአውሮፓ ህብረት አባል ሀገራት የሀገር ውስጥ ህግጋት የህብረቱን ህግ የተከተሉ ወይም የተጣጣሙ መሆን አለባቸው። የህብረቱ ዳኞች ውሳኔ ረጅም ጊዜ ሊያስጠብቅ እንደሚችል የህግ አዋቂዋ አንድሪያና ደሊዮ አመልክተዋል።
They will say not less than 1 year. So it means that
ከአንድ አመት ባነሰ ጊዜ የሚያልቅ አይመስለኝም። ስለዚህ ያው እቅዱ ታግዷል ማለት ነው።
የሮም ዳኞች የሰጡት ውሳኔ የጣሊያን ጠቅላይ ሚኒስትር ጆርጂያ መሎኒ ያወጡትን አብይ የፍልሰት መቆጣጠሪያ ፖሊሲ ለማስፈጸም ትልቅ እንቅፋት የፈጠረ ሲሆን ጠቅላይ ሚኒስትሯ ዳኞቹ የሄዱበትን የህብረቱን ውሳኔ አተረጓጎም በመቃወም ይሟገታሉ።
È una strada nuova, coraggiosa, inedita.
ይህ ከዚህ ቀደም ያልተደረገ አዲስ እና በድፍረት የገባንበት አካሄድ ነው። ግን ደግሞ የአውሮፓን ህዝብ ስሜት በደንብ የሚያንጸባርቅም ነው።
ጠቅላይ ሚኒስትሯ በዚህ ሳምንት የተመረጡ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አጋር ከሆኑት ከአሜሪካዊው ባለብዙ ቢሊዮን ከበርቴ ኢላን መስክ ድጋፍ አግኝተዋል። ኢላን መስክ የጣሊያኑን ፍርድ ቤት ውሳኔ ተከትሎ በኤክስ ገጻቸው ባሰፈሩት ጽሑፍ ህዝብ ያልመረጣቸው አምባገነን ዳኞች መባረር አለባቸው ብለዋል። ይህንኑ ተከትሎ ታዲያ ትናንት የጣሊያን ፕሬዝዳንት ሰርጂዮ ማታሬላ ኢላን መስክን በጉዳዩ ጣልቃ መግባታቸውን አስመልክተው የጣሊያንን ሉዓላዊነት ማክበር አለባቸው በማለት ተስጸዋል። ጣሊያን ለበርካታ አመታት የአውሮፓ የፍልሰተኞች ቀውስ በዋናነት የሚመለከታት ሀገር ሆና የኖረች ሲሆን በዚህ የአውሮፓውያን 2024 ዓመተ ምህረት እስካሁን ብቻ ካለፈው አመት በ60% የቀነሰ ይሁን እንጂ ከ58000 በላይ ፍልሰተኞች ጠረፏ ደርሰዋል።
እየተከታተላችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ስዌስ ከዋሽንግተን ዲሲ እየተላለፈ ያለውን የአርብ ምሽት ስርጭታችንን ነው። የምሽቱን የመጀመሪያ አጋማሽ ቅንብራችንን አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ ዝግጅታችን በምስራቅ አውሮፓዊቷ አገር አዘርባጃን እየተካሄደ ባለው ዓለም አቀፍ የአየር ንብረት ጉባኤ ጋር የተያዙ ጉዳዮችን ይቃኛል። በቅርቡ አዲስ በተሾሙት የኢትዮጵያ ፕሬዝዳንት አምባሳደር ታዬ አጽቀሥላሴ የተመራ በአዘርባጃን ዋና ከተማ ባኩ የተካሄደ ባለው 29ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ላይ እየተሳተፈ የሚገኘው የኢትዮጵያ ልዑካን ቡድን በአየር ንብረት ምክንያት ከፍተኛ ጉዳት እየደረሰባቸው ላሉ ታዳጊ ሀገራት ለመስጠት ቃል የተገባው የገንዘብ ድጋፍ ወደ 1.3 ትሪሊዮን ዶላር ያድጋል ብሎ እንደሚጠብቅ በድርድሩ ላይ ተሳታፊ የሆኑት የአየር ንብረት ለውጥ ባለሙያ አቶ ያሬድ አበራ ገልጸዋል። የአፍሪካ አካባቢ ጥበቃ ሚኒስትሮች ጉባኤ የወቅቱ ሊቀመንበር የሆነችው ኢትዮጵያ ከሌሎች ታዳጊ ሀገራት ጋር በመሆን የገንዘቡ ድጋፉ ስምምነት ላይ እንዲደርስ ጥረት እያደረገች ነው ያሉት አቶ ያሬድ ከከርሰ ምድር የሚወጣ ኃይል አጠቃቀምን ለመቀነስና የዓለምን ሙቀት ለመቆጣጠር የሚደረገው ጥረት ግን አሁንም አዳጋች መሆኑን አመላክተዋል። በጉባኤው ሂደት ዙሪያ አቶ ያሬድ ጋር ያደረኩት ቆይታ ተከታዩ ነው። አቶ ያሬድ አበራ ወርልድ ሪሶርስ በተሰኘው ተቋም የአየር ንብረት ለውጥ ባለሙያና በዓለም አቀፉ የአየር ንብረት ጉባኤ ላይ ደግሞ የኢትዮጵያ ተደራዳሪ ቡድን አባል ነዎት። እንኳን ወደ አሜሪካ ድምጽ በሰላም መጡ። እንግዲህ በምስራቅ አውሮፓ በመትገኘው የአዘርባጃን ዋና ከተማ ባኩ ውስጥ ሰኞለት በተጀመረው 29ኛው ዓለም አቀፍ የአየር ንብረት ጉባኤ ላይ የተለያዩ የዓለም መሪዎችና ልዑካን ቡድኖች ድርድር እያካሄዱ ነው። በቅርብ አመታት እንደተካሄዱት ሌሎች ጉባኤዎች ደግሞ የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረ ጉባኤ ነውና በዚህ ረገድ አሁን እየተካሄደ ባለው የኮፕ 29 ጉባኤ ምን አይነት ተስፋዎች እየታዩበት ነው?
ኮፕ ስብሰባዎች ሲዘጋጁ በየአመቱ የራሳቸው ሀገራቶች የሚሰጧቸው ትኩረቶች አሉ። በዚህኛው አመት ላይ በይበልጥ ትኩረት የተሰጠው የክላይሜት ፋይናንስ ኢሹ ነው። ሀገራቶች አዲስ የክላይሜት ፋይናንስ ግብ ያስቀምጣሉ ወይም አገራቶች ከዚህ በፊት የ100 ቢሊዮን ብለው ያስቀመጡት ግብ ስላልተሳካ ከዛ በተሻለ ያ ቁጥር በአግባቡ የመጣ አይደለም በሚል የመከራከር ያሳብ ተነስተው አዲስ የክላይሜት ፋይናንስ ጎል ያስፈልጋል ወይም ደግሞ ምን ያህል አማውንት ያስፈልጋል የሚለው ይስማማሉ ተብሎ ይጠበቃል። በዚህኛው ላለፉት 3 አመት በዚህ ጉዳይ ላይ ትኩረት ተሰጥቶ የተለያዩ ባለሙያዎች በሚኒስትሪያል ሌቭል የተለያዩ ድርድሮች ሲካሄዱ ቆይቷል። ሜሊ በዚህኛው አመት እንግዲህ የባለፈው 3 አመት ድርድሮች ተካሂደው አይ ቲንክ መቋጫው ላይ ይደርሳል ተብሎ ይጠበቃል አገራቶች ከተስማሙ ማለት ነው። እስከዛሬ ባለው ሁኔታ የ100 ቢሊዮኑ ግን እስከዛሬ አልተሳካም ነበር። በተለይ ከ2020 በኋላ በየአመቱ ያደጉት ሀገራት ለታዳጊ ሀገራት የ100 ቢሊዮን ብር እርዳታ በአየር ንብረት ለውጥ ምክንያት ለሚመጡ ጉዳቶች መቋቋሚያ ይሆናል ወይም ደግሞ ያንን ጉዳት ይቋቋሙበታል ወይም ደግሞ ወደ ከመቋቋምን ባለፈ ደግሞ ቀጣይ እንዳይበክሉ አድርገው ራሳቸውን ይችሉበታል የሚል ፕላን ተይዞ ነበር እስከዛሬ ስምምነቱ የነበረው። ይሄኛው ስምምነት እንግዲህ 2009 ላይ ኮፐንሃገን ላይ የነበረው ስምምነት ነው ማለት ነው። ከዛ በኋላ ያው ያ ነገር ተፈጻሚ ባለመሆኑ ከ3 አመት በፊት 2022 ላይ አገራቶች አዲስ ቁጥር ለማስቀመጥና የክላይሜት ፋይናንስ ግቡን ላይ ለመስማማት ባብ ተገናኝተዋል ማለት ነው።
ከዚህ በፊት ቃል የተገባው ገንዘብ መጠን ትክክለኛ ወይም መስታወት የተከተለ አይደለም የሚለው አንሷል ነው ወይስ በስቷል ነው? አሁን የሚጠበቀው የገንዘብ መጠን ያነሰ ነው ወይስ የጨመረ ነው የሚሆነው?
አሁን የሚጠበቀው ቁጥር ያው ከዚህ ከፍ ያለ ነው። ግን ወደዚህኛው ድርድር ሐሳብ ውስጥ የተገባው ዋንኛ ምክንያት ምንድነው? ያ 100 ቢሊዮኑ ጉዳቶችን ወይም ደግሞ አስፈቢድ አሰስመንቱ ተሰርቶ የመጣ ቁጥር አይደለም። ያ ደግሞ ይሄ ገንዘብ ወዴት ይሄድ፣ በየትኛው ማዕቀፍ ውስጥ ይሄድ። አሁን ባለፉት 3 አመት የነበረው ድርድርን ስንመለከት አንድ ገንዘቡ ከየት ይመጣል የሚለው የመጀመሪያው መደራደሪያ ሐሳብ ነው። ሁለተኛ ደግሞ ምን ያህል አማውንት ነው የሚሆነው? ሶስተኛ ደግሞ የትኛው ቁጥሮች ላይ ወይም የሚመጣው ገንዘብ ምን ላይ ትኩረት ተሰጥቶ ይሰራበታል? በዚህ ዙሪያ ነበር ሲወያዩ የነበሩት።
ከዚህ በፊት የተገቡ የተለያዩ የገንዘብ መጠኖች አሉ ቃል የተገቡ በበለጸጉ ሀገራት እና እንደ ኢትዮጵያ ላሉ ሀገራት ካሁን የደረሳቸው ገንዘብ አለ? እንደምሳሌ የሚጠቀሱ ለውጥ ያመጡ ፕሮጀክቶች ተሰርቶባቸው ያውቃል?
በእርግጥ ይሄ ሲባል 100 ቢሊዮን አልተሳካም ሲባል ሙሉ ለሙሉ 100 ቢሊዮን አልተሳካም ማለት አይደለም። ኦሬዲ ኤግዚስት የሚያደርጉ የገንዘብ ፍሰቶች አሉ። ምሳሌ ያህል አሁን ኢትዮጵያ ከ2011 እስከ 2019 በተካሄደ ሪቪው መሰረት ወደ 82 ቢሊዮን ዶላር አካባቢ ለክላይሜት ጉዳይ ኢንቨስት አድርጋለች። ያ ማለት ያው ሙሉ ለሙሉ ከኢትዮጵያ ቋት ውስጥ የወጣ ነው ማለት ሳይሆን ያው በተለያዩ ድጋፎች ጭምር የተደረገ የገንዘብ ፍሰት ነው ማለት። እንዲሁም የግሪን ክላይሜት ፈንድ ግሪን ኢንቫይሮንመንታል ፋሲሊቲ የሚባሉ ትላልቅ ክላይሜት ላይ ፎከስ አድርገው የሚሰጡ የፈንድ ተቋማቶች አሉ። ሆኖም ግን እነዚህ ተቋማቶች አሁን ለምሳሌ ወይ አፍሪካ ወይም ደግሞ ኢትዮጵያ በምትፈልገው መልኩ ገንዘቡን አክሰስ አድርገውታል ተብሎ አይታሰብም። ሌላኛ ያለው ነገር ምንድነው? ገንዘቡም ቋት ውስጥ ቢኖር ለምሳሌ የግሪን ክላይሜት ፈንድ ቋት ውስጥ ቢኖርም ያንን ገንዘብ አክሰስ ለማድረግ የሚጻፈው ፕሮፖዛል የኢቫሉዌሽን ስቴፖቹ ራሱ 2 አመት ይፈጃሉ። በዚህ ጊዜ ደግሞ የክላይሜት ችግር ፋታ ማይሰጥ ስለሆነ ኢዚ አክሰስ አይደለም ማለት ነው። ሶ በዚህ ምክንያት ምናልባት 2 አመት ተጠብቆ ያ ፕሮፖዛል ምናልባት ፌል ያደርግ ይችላል እና በእነዚህ ምክንያቶች የክላይሜት ፋይናንስ ኢሹ አክሰሰብል አይደለም የሚል ደግሞ አንደኛው ትልቁ መከራከሪያ ሐሳብ ሆኖ በታዳጊ ሀገራት ይቀርባልና ያንንም እንዴት እንፍታ የሚለው ነገር በዚህኛው አዲሱ ጎል ላይ ስምምነት ይደረሳል ተብሎ ይጠበቃል።
እንግዲህ በኢትዮጵያ ለምሳሌ ብናነሳ በድርቅና በጎርፍ አደጋዎች በጣም ብዙ ጉዳቶች በሰው ላይ፣ በሀብት ላይ፣ በንብረት ላይ ሲደርሱ አየር ንብረት ለውጥ ያስከተሏቸው ጉዳቶች በህብረተሰቡ ላይ ብዙ ጉዳቶችን ሲያደርሱ እና ያለን እኛ ምን ዘግባለንና እነዚህ ቃል የሚገቡ የገንዘብ መጠኖችና የሚሰሩ ፕሮጀክቶች በህዝቡ ላይ ታትወርደው ምን አይነት ለውጥ አምጥተዋል ወይም ደግሞ ከዚህ በኋላ እንዴት ነው ህዝቡ ጋር እንዲደርስ መደረግ የሚችለው የሚለው ብናልባት እንደ ኢትዮጵያ እንዴት ታዩታላችሁ?
አዘራርግ የመናገር ባልችልም ግን ገንዘቦች ሲመጡ ምንድነው ለምሳሌ አብዛኛው የአየር ንብረት ለውጥ ገንዘብ ሲመጣ ሁሉም ፋይናንሶች በሚኒስትሪ ኦፍ ፋይናንስ በኩል የሚያልፉት። ያ ማለት ደግሞ በዛኛው ቻናል ውስጥ አልፎ ሚኒስትሪ ኦፍ ፋይናንስ የተለያዩ ገንዘቦቹን ዲስትሪቢዩት የሚያደርግባቸው ቻናሎች አሉ። በዛ መልኩ መሰረት ወደ ታች እስከ ወረዳ ድረስ ማውረድ የሚችልባቸው ሜካኒዝሞች አሉ። እየወረዱ ነው ብዬ አስባለሁ። ያን ያህል ተጨባጭ ነገር ጄን ባይኖርም ግን የተለያዩ በወረዳ ደረጃ የሚሰሩ ያየን ረስሎት ጉዳዮች እንዳሉ መለከታለሁ። በቂ ነው ማለት ግን አይደለም። ምክንያቱም አንድ የሚመጣውን ፋይናንስ ሊሚት ነው። ስታች ስኪለርስ ደግሞ የተለያዩ ኮስቶች ይኖሩታል እና በእነዚህ ምክንያት የታሰበው ነገር እኩል ወይም ደግሞ መሬት ይወርዳል ለማለት ይቸገራለሁ። ግን ይሄ ደግሞ ፓርት ኦፍ የስራው ሂደቶች ነው ወይም ደግሞ ኦፕሬሽናል ቻሌንጆችም ስላሉበት በዛ ምክንያት ምናልባት ክፍተቶች ሊኖሩ ይችላሉ። ግን በአጠቃላይ የሚቻሉን ያህል ፍሰት እንደሚኖር ገምታለሁ።
ሌላው ጉዳይ ደግሞ ደከባቢ አየር የሚለቀቁ ሙቀት አማቂ ጋዞች ልቀትና የሙቀት መጠን ከ1.5 ዲግሪ ሴንቲግሬድ በታች እንዲሆን ማድረግን ተመለከተው ጉዳይ ነው። እንግዲህ እንዳየሁት አሁንም በሀገራት መካከል ትልቅ ልዩነት ያለ ይመስላል። ለምሳሌ የተባበሩት መንግስታት ድርጅትን የመሳሰሉ ባደረጉት ንግግር ላይ ሀገራት ልቀታቸውን እንዲገድቡና የሙቀቱን መጠን መቆጣጠር እንዲቻል ትኩረት አድርገዋል። አስተናጋጇ አዘርባጃን በተናገረችው ንግግር ደግሞ ሀብታችንን የመጠቀም መብት አለን እና ጭቆና እየተደረገብን ነው ሀብታችንን እንዳንጠቀም የሚል መልእክት አይነት አይቻለው እና በዚህ ጉባኤ ላይ ይሄ ጉዳይስ ምን ያክል ውይይት እየተደረገበት ነው? ምን አይነት ነገሮች ታዩ? እስካሁን
በዚህኛው ጉባኤ ላይ እየተንሸራሸረ ያለው ደግሞ ዋነኛው ሀሳብ ምንድን ነው? የዓለም የሙቀት መጨመርን ወደ 1.5 ዲግሪ ሴልሺየስ በታች ማድረግ ነው እና በዚህ ውስጥ ኦፍ ኮርስ እንዳነሳሹ የተባበሩት መንግስታት ድርጅት ሴክሬታሪ ጀነራል እንዲሁም የአዘርባጃን ፕሬዚዳንት ያነሷቸው ሀሳቦች አሉ። ኦፍ ኮርስ የተባበሩት መንግስታት ድርጅት አንቶኒዮ ጉቴሬስ ሀገራቶች እስካሁን እየሄዱበት ያለው መንገድ ወደ 1.5 ዲግሪ ሴልሺየስ የሚወስድበት መንገድ አይደለም፣ ተጨማሪ ስራዎች በጣም መሰራት አለባቸው የሚል ሀሳብ ነው ሪፍሌክት ያደረጉት። ያንን ደግሞ ለማድረግ ሀገራቶች በየአምስት አመቱ የክላይሜት ፖሊሲ ወይም ደግሞ የክላይሜት ፕላናቸው አለ የዓለም የሙቀት መጠነት ለመቀነስ ይህንን ነገሮች እናደርጋለን የሚል የክላይሜት እንደ ፖሊሲያቸውም ነው ፕላናቸውም ነው። ሶ ይህንን ፕላን ከዚህኛው አመት ጀምሮ እስከ 2025 እስከሚቀጥለው ኮፕ የሚያስገቡበት ጊዜ ነው እና በዛ ላይ ትኩረት ሰጥታችሁ መሰራት እንዳለበት ሴክሬታሪ ጀነራሉ አንስተዋል። የአዘርባጃን ፕሬዚዳንት ሀሳብንም ደግሞ ስንመለከት ኦፍኮርስ የማደግ መብት አለን የሚል ሀሳብ አንጸባርቋል። እሱኛው ሀሳብ በእርግጥ ከምመለከተው ወይም ከምሰማቸው የተለያዩ ሀገር የሲቪል ማህበረሰብ ተወካዮች አንጻር ብዙም ደስታን አልፈጠረም ንግግራቸው። በተለይ እነሱን ወቅሰዋቸዋል። የሲቪል ማህበረሰብ ተወካዮች ሚዲያዎችን ትኩረት ሰጥተው ወቅሰዋል። ዋነኝነት ያነሱት ደግሞ ያው የማደግ መብት አለን ነው። ግን ሲቪል ሶሳይቲ ማህበረሰቦች ደግሞ ምንድን ነው የማደግ መብት ቢኖርም ያ የማደግ ወይም ደግሞ ያለንን ሪሶርስ የምንጠቀመው ግሪን እና የቀጣይ ጀኔሬሽንን በማይበክል መልኩ መሆን መቻል አለበት የሚል የዚህ አይነት ክርክሮች ሀብን እያደረጉ መለከታለሁ በሁሉም ሳይዶች። እኔም እንደ ኢንቫይሮንመንታሊስት ብዬ ማስበው ምንድን ነው ያው ሀገራቶች ያላቸውን ሪሶርስ መጠቀም አለባቸው። ግን ያንን ሪሶርስ በሚጠቀሙበት ጊዜ ምንድን ነው ለዓለም ሙቀት መጨመር ኮንትሪቢዩት እንዳያደርግ አድርገው ግሪን በሆነ መልኩ መጠቀም አለባቸው የሚል ሀሳብ ነው በኔ ሳይደል።
ሙቀት መጠን መቆጣጠሩ ካልመጣ ገንዘቡ ብቻ ዓለማችንን ከአደጋ ይታደጋታል?
በምንም ታምር አይታደጋትም። በዋነኝነት መሰራት ያለበት እንደውም የዓለም የሙቀት መጨመርን አስ ማች አስ ፖሲብል በተለይ የካርበን ልቀት የሚለቁ ሀያላን ሀገራት በተለይ የጂ20 ሀገራት በጣም ትኩረት ሰጥተው ይለቁትን የካርበን ኢሚሽን መቀነስ አለባቸው። እንደ አፍሪካ ደግሞ ያሉ ታዳጊ ሀገራት እነሱ በሚያስከትሉት ምክንያት ጉዳት እየደረሰባቸው ነው። በጣም ለጉዳቱ ደግሞ ቅርብ የሆኑት ደግሞ ምንድን ነው ታዳጊ ሀገራቶች ናቸው። ጉት ሀገራት ካርበን ልቀታቸውን ካልቀነሱ በምንም አይነት መልኩ እዛ ላይ መድረስ አንችልም የሚል ደግሞ በታዳጊ ሀገራትም ይነሳል። አብዛኛው ጫናው ያው የጂ20 ሀገራቶች ናቸው፣ ምክንያቱም እነሱ የሚለቁት መጠን ከሌላው ሀገራቶች በጣም ያነሰ ስለሆነ ማለት ነው። እሱኛውም በጣም በጣም ትኩረት ተሰጥቶ መሰራት ያለበት ነገር ነው።
ከኢትዮጵያ የዘንድሮ ተሳትፎስ ምን ይመስላል? ምን ያክል ልዑካኖች ተገኝተዋል? የምታራምዱት አቋምስ ምን ይመስላል?
ከኮፓስምንት በቀጠለ ሁኔታም በተለይ ደግሞ በኮፓ 9 በፕሬዚዳንት ታዬ አጽቀሥላሴ የተመራ ትልቅ ልዑካን ቡድን እንዲሁም ከሚኒስትሪ ኦፍ ፕላኒንግ፣ ሚኒስትሪ ኦፍ አግሪካልቸር እንዲሁም ከጠቅላይ ሚኒስትር ጽህፈት ቤት የተወከሉ ትላልቅ ሚኒስትሮችን ይዘው ኮፓ 9 ላይ ተሳትፏል። ትልቅ ዴሊጌሽን እና ትልቅ ተሳትፎ ነበረ። ኢትዮጵያ እንዲሁ ከባለፈው አመት በቀጠለ መልኩ የራሷን መካነሪ ወይም ደግሞ ፓቪሊዮን እንዲሁ የስራዎቿን እስከዛሬ በአየር ንብረት ለውጥ ላይ እየሰራች ያለችው ስራ የምታሳይበት መካነ መሪ ኤግዚቢሽኖችን እያሳየች ትገኛለች። ሜንሊ የኢትዮጵያ ዴሊጌሽን በአሁኑ ትኩረት ሰጥቶ ለዓለም እያስተዋወቀ ያለው ያው እንደምናውቀው የአረንጓዴ አሻራ አንደኛው በዋነኝነት ያለ ኢኒሼቲቭ ነው። እሱኛውም በደንብ ትኩረት ተሰጥቶ እያስተዋወቁ ይገኛል። ከዛ በተጨማሪ ደግሞ ኢትዮጵያ በተለይ ደግሞ ለሪኒዌብል ኢነርጂ ትኩረት ሰጥታ እየሰራች ያለችውን የቴክኖሎጂ ኢነርጂ ጀነሬሽን ጋር አያይዞ ትልቅ ስራዎች እየተሰሩ ነው። እሱኛውንም ለማስተዋወቅ ተችሏል። ከዛ በተጨማሪ የግሪን ቴክኖሎጂ ኢንቨስትመንቶች ላይ በተለይ ደግሞ ዳሴ ግድብ ጋር ተያይዞ እየሰራን ያለ ነው። የሃይድሮ ፓወር ኢነርጂ ሪሶርስ ጀነሬሽናችን በደንብ እያስተዋወቅን ነው። ከዛ በተጨማሪ ኢትዮጵያ የመጀመሪያ ሀገር ሆናለች በነዳጅ የሚሰሩ መኪኖችን ወደ ሀገር ውስጥ እንዳይገቡ በመከልከል ደረጃ። እሱም አንድ ትልቅ ለአየር ንብረት ለውጥ የሚያደርገውን አስተዋጽኦ እያሳወቅን እንገኛለን።
እንደው ምናልባት ከዚህ ጉባኤ ምን እንዲወጣ ትጠብቃለች?
ያው ኢትዮጵያን ከአፍሪካ ግሩፕ እንዲሁም ደግሞ ከሊስት ዴቨሎፕ ካንትሪስ ወይም በጣም ታዳጊ ከምንላቸው ሀገራቶች ውስጥ መደባ ከነሱ ጋር ሆና እዚህ ድርድር ላይ የያዘችው አቋም አለ። በተለይ ደግሞ በዋነኝነት የሚጠበቀው የአፍሪካ ግሩፕ ያወጣው ምን ያህል ፋይናንስ ያስፈልጋል የሚለውን ወደ 1.3 ትሪሊየን ዶላር ያስፈልጋል እስከ 2030 የሚል ቁጥር አውጥቷል። ሶ ያ ፋይናንስ እንግዲህ ይመጣል የሚል ኤክስፔክቴሽን ወይም እሱኛው እንደ አዲስ ጎል ዴት ይመጣበታል የሚል ተቋም አለ። ከዛ በተጨማሪ ያው በዋነኝነት የአዲሱን ጎል ወይም አዲሱን የክላይሜት ፋይናንስ ጎል ስምምነት ላይ እንዲደርስ ትልቅ አስተዋጽኦ እንግዲህ ለማድረግ እየሞከረች ነው። ከዛ በተጨማሪ ኢትዮጵያ የአፍሪካ ኢንቫይሮንመንት ሚኒስትሮች ጉባኤ ሰብሳቢ እንደመሆኗ መጠን የአፍሪካ ሚኒስትሮችንም እንዲሁ ወክላ ንግግር ታደርጋለች ማለት ነው።
አቶ ያሬድ አበራ የአየር ንብረት ለውጥ ባለሙያና አሁን አዘርባጃን እየተካሄደ ባለው ዓለም አቀፉ የአየር ንብረት ጉባኤ ላይ የኢትዮጵያ ተደራዳሪ ቡድን አባል ናቸው። በዘንድሮ ጉባኤ ላይ የተነሱ ባሉ ዋና አጀንዳዎችና የኢትዮጵያ አቋም ዙሪያ ቆይታ አድርገናል። ግን ይህ ብቻ አይደለም። ቀሪውንና ሰፋ ያለውን ክፍል ደግሞ በእሁዱ ምሽት የመስታወት መሰናዷችን ይዘን እንመለሳለን። ለአሁኑ በጣም እናመሰግናለን። ከዚሁ ከአየር ንብረት ጉባኤ ጋር በተያያዘ በኢትዮጵያ የሚደረጉ የተለያዩ የአካባቢ ጥበቃ እንቅስቃሴዎችን ደግሞ እንመለከታለን። ስነ ምህዳርን በተመለከተ ማህበራዊ ንቃትን ለመፍጠር እንዲሁም ዜጎች ያላቸውን ተያያዥ መብቶችና ኃላፊነቶች ለማስገንዘብ ከሚንቀሳቀሱ ተቋማት መካከል አንዱ የስርዓተ ምህዳር ፍትህ ኢትዮጵያ ይሰኛል። የአካባቢ ጥበቃን ሰፋ ሲልም ዓለም አቀፍ የአየር ንብረት ለውጥን በተመለከተ ሊተገበሩ የሚገቡ የህግ ማዕቀፎች የሚያማክረው የዚህ ተቋም ኃላፊ እስከዳር አውግቸው ነው። እስከዳርም በመካሄድ ላይ ካለው የኮፕ 29 የተባበሩት መንግስታት ድርጅት የአየር ንብረት ጉባኤ ጋር እንዲሁም ከተቋሙ ጋር ተያያዥ ሀሳቦችን ያጋራን ዘንድ እንግዳችን አድርገነዋል። ሀብታሙ ስዩም ስለ ተቋሙ ዋነኛ ትኩረት ካነጋገረበት ይጀምራል።
ዋና ትኩረቱ የአካባቢ ጥበቃ መብት የሚባለው ነገር በአግባቡ በህብረተሰቡ ዘንድ እንዲታወቅ ማድረግ ነው። በአገር አቀፍ ደረጃ በምንሰራው ስራ ከሀገር አቀፍ ስራችንን ደግሞ ከዓለም አቀፍ ሁኔታው ጋር ደግሞ አገናኝተን የምንሰራው በተለይ ደግሞ የአየር ንብረት ለውጥ ፍትህ ስራ አለ። እነዚህ ስራዎች ላይ በዋናነት እንግዲህ እንደ ሀገራችንም ህዝብ ማጆሪቲነታቸው ወጣቶች ላይ ትኩረት አድርገን ብዙ እንቅስቃሴዎችን እናደርጋለን። ከመሰረታዊ ከሆነ የግንዛቤ ማስጨበጫ ስራ ጀምሮ እስከተለያዩ የአቅም ግንባታ ስልጠናዎችን እንዲሁም ደግሞ በአገር ውስጥም በዓለም አቀፍ ደረጃም ባሉ የአካባቢ ጥበቃና የአየር ንብረት ለውጥ ድርድሮች ሂደቶች ላይ ወጣቶች መረጃው ኖሯቸው ኢንፎርምድ የሆነ የነቃ ተሳትፎ እንዲያደርጉ ጥረቶችን እናደርጋለን።
እንግዲህ ብዙ ጊዜ ፍትህ ሲባል እኛ ከወንጀል ከፍትሐ ብሔር ከተለያዩ ጉዳዮች ጋር የተያያዘውን መደበኛ የፍትህ ጥያቄን የምናስበው እና ስነ ምህዳርና ፍትህ በምን ሁኔታ ተገናኙ?
አካባቢ ጥበቃ ፍትህ ስንል እንግዲህ ይሄ የተፈጥሮ አካባቢያችን እንደሚታወቀው ለእያንዳንዱ ለህይወት ለሚያስፈልጉን ግብአቶች ሁሉ ምንጭ ነው። ቤዚክሊ የሰው ልጅ ለሚተነፍሰው አየር፣ ለሚበራው ምግብ፣ ኢኮኖሚያችንን ለምናንቀሳቀስበት ገንዘብ፣ ስራ ለምንሰራበት ነገር ሁሉ ምንጩ ይሄ የተፈጥሮ አካባቢ ወይም ናቹራል ኢንቫይሮንመንት የምንለው ነው። ይሄ የተፈጥሮ አካባቢ እንግዲህ ይሄን ሁሉ ነገር ሲሰጠን ብዙ የሆነ ጥቅሞች አሉት ማለት ነው። እነዚህን ጥቅሞች ደግሞ እያገኘ የሰው ልጅ እንዲቀጥል የተወሰኑ ኃላፊነቶች አሉ ይህንን አካባቢ የመጠበቅ። ስለዚህ የፍትህ አንግሉ እንግዲህ የፍትህ ጉዳዩ የሚመጣው እዚህ ጋር ነው። አሁን ባለው ነባራዊ ሁኔታ በሀገራችን ቢሆን በዓለም አቀፍ ያለውን ሁኔታ ስንመለከት ቀደም በተከስኩት መልኩ የአካባቢን ትሩፋቶች የኢንቫይሮንመንቱን ቤነፊት የሚያገኙት አካላት በአንድ በኩል እናገኛቸዋለን በህብረተሰቡ ዘንድ ይሄንን ደግሞ አካባቢ የመጠበቅ ኃላፊነት ወይ ደግሞ ወጪውንም በገንዘብ የሚገመተውን ሊሆን ይችላል በስራም የሚገመተውን ኃላፊነት የሚወጣው ደግሞ ያ ጥቅሙን የሚያገኘው አካል ሳይሆን ቀርቶም እናገኝበት ሁኔታ አለ። ሶ ያ የአካባቢ ኢፍትሃዊነትን ወይም ደግሞ ኢንቫይሮንመንታል ኢንጀስቲስ የሚለውን ነገር ይገልጻል። ስለዚህ ይሄን እንዲስተካከል ምን ያስፈልጋል ማለት ነው? በተለይ በህግና በስርዓት የተደገፈ እያንዳንዱ የአካባቢ ጥቅምን ኢንጆይ የሚያደርግ ወይም ደግሞ የአካባቢ ጥቅም ትሩፋቶችን የሚጠቀሙ አካላት ተገቢውን የሆነ ኃላፊነት ያንን አካባቢ ለመጠበቅ ሊወጡ ይገባል የሚለውን ነገር ተግባራዊ የሚያደርግ ህግ አሰራር እንዲሁም ግንዛቤ ያስፈልጋል ማለት ነው።
እኔ እናንተ ይህንን ቃለ ምልልስ በሚናደርግበት ሰዓት ላይ የዓለም ሀገራት በአዘርባጃን ተገናኝተው የተባበሩት መንግስታት ድርጅት የአየር ለውጥ ጉባኤ ላይ እየተሳተፉ ይገኛሉ። የተለያዩ ሐሳቦችም እንሸራሸሩበታል ተብሎ ይጠበቃል። እንዲህ ያሉ ዓለም አቀፍ ጉባኤዎች ያላቸው ፋይዳ ምን ያክል ነው? አፍሪካውያን ወጣቶች እናንተን የመሰሉ ደግሞ ኢትዮጵያን በአካባቢ ጥበቃ በስነ ምህዳር ዙሪያ ለሚንቀሳቀሱ ወጣቶችስ ያላቸው ትርጉም ምን ያክል ነው?
ይሄ የዓለም አቀፍ ስምምነት እንግዲህ የራሱ የሆኑ ብዙ ጥቅሞች አሉት። ጥቅሞቹ ላይ መጣባቸዋለሁ። ግን መጀመሪያ ሊሰመርበት የሚገባው ነገር የአየር ንብረት ለውጥ አሳሳቢነቱን የሚመጥን ውጤት ያመጣ የድርድር ሂደት አይደለም። ምክንያቱም እንደምታውቀው እንግዲህ ኮፕ 29 ስንል አሁን ኦልሞስት ለ30 ዓመትና እዛ አካባቢ የዓለም ሀገራት ሲል ውይይት ላይ ነው ያሉት። ተጨባጭ የሆኑ እርምጃዎችን የወሰዱባቸውን ሁኔታዎች ስንመለከት በጣም ውስን ሆነው እናገኛቸዋለን። ስለዚህ ይሄ የዓለም አቀፍ ስምምነት በዚህ መልኩ ውስንነት አለው። ምክንያቱም መጀመሪያውኑ ፈተዋለው ያለውን ችግር ሳይፈታ በጣም ረጅም ጊዜ ስቲል በድርድር ላይ ነው የሚሆነው አብዛኛው ነገር። ይሄንን ስንል ግን የራሱ ይሄ ድርድር ሂደት የራሱ ያመጣቸው ጥቅሞች የሉም ማለት አይደለም። የኮፕ ፕሮሰስ ስንመለከተው በፊት መጀመሪያ ላይ ከነበረው ከኪዮቶ ፕሮቶኮል በፈረንጆቹ አቆጣጠር በ1997 የነበረው የአደጉ ሀገሮች የልቀት መጠናቸውን የካርቦን ወይም የሙቀት አማቂ ጋዞች ልቀት መጠናቸውን እንዲወስኑ አትሊስት ፍሬምወርኩን ያስቀመጠ ስምምነት ከተደረገበት ከኪዮቶ ጀምሮ ከዛ በየጊዜው ደግሞ የአዳፕቴሽን ፋይናንስ የሚቲጌሽን ፋይናንስ ካደጉ ሀገሮች ወደ ማደግ ላይ ወዳሉ ሀገሮች የሚሄዱበትን መንገድ የተወሰኑ ስምምነቶች የተደረጉበት አገን ውጤታማነቱና የስምምነቱ አተገባበር ላይ ብዙ ስምምነቶች ቢኖሩ እነዛን ውጤቶች ያመጣ ነበር። በቅርቡም የተደረጉትን የኮፕ 27 28ን ስንመለከት ደግሞ ይሄ ሎስ ኤንድ ዳሜጅ የምንለው ፈንድ ወይ ደግሞ ኦሬዲ ባየር ንብረት ለውጥ ምክንያት ለደረሱ ጉዳት ካሳ ምንጭ እንዲሆን ፈንድ የተቋቋመበትና ለዛም ፈንድ ወይም ለዛ ቋት ውስጥ የተወሰኑ ሀገራት የተወሰነ ገንዘብ ኮሚቴ ያደረገበትን ሁኔታ እንመለከታለን። እንግዲህ ይሄንን ሁሉ ነገር ስንመለከት በተለይ ከወጣቶች አንጻር ሚናው ምንድነው የሚለውን ነገር ስናይ የአየር ንብረት ለውጥ በዋናነት እንደሚታወቀው ኦሬዲ አሁን የምናያቸው ትልልቅ ጉዳቶች እያደረሰ ግን አሁንም እርምጃ ካልወሰድን ደግሞ በጣም የሚያሳስበው ደግሞ የወደፊቱ ስንል ደግሞ አሁን ያለው ወጣት ነገ ቤተሰብ መስርቶ ሀገር ተረክቦ የሚመራበት ወቅት ላይ እቺ ምድር ህይወትን መደገፍ የምትችልበትን አቅም ነው የአየር ንብረት ለውጥ የዓለም ሙቀት መጨመር እያዛባ የሚመጣው ማለት ነው። ስለዚህ በጉዳዩ ባለቤትነት ደረጃ ወጣቶች የመጀመሪያው ጉዳዩ ባለቤቶች ሊሆኑ ይገባል። ስለዚህ መጀመሪያ ችግሩን ራሱ ምንድነው? ችግሩ እኛን እንዴት አፌክት ያደርገናል የሚለውን ተረድተው ወጣቶች በአግባቡ ተሳትፎ እያደረጉ ከመጡና ኦፍ ኮርስ ደግሞ ይሄንን ተሳትፏቸውን ደግሞ የሚፈቅድና የሚያስችል የስምምነትና የድርድር ሂደት ያስፈልጋል።
ለምንድን ይመስልሃል እነዚህ ጉባኤዎች ከአንድ ሳምንት ከሁለት ሳምንት ጉባኤነት ዘለው ሁሉም ሀገራት የሚስማሙባቸው ህግና ደንቦች መሆን ያልቻሉ? በዓለም አቀፍ ደረጃ ላይ ያለው የአየር ንብረት ለውጥ ስጋትና ማሳያ አደጋዎች በተለይ በምስራቅ አፍሪካ እንዲሁም በአፍሪካ የተለያዩ ቀጠናዎች ውስጥ በበርካቶች ህይወት ላይ የፈጠሩ ጫና ይታያል በየቀኑ። ነገር ግን ሀገራት ወደ አንድ ሊስማሙ ያልቻሉበት ነገር ምንድነው ብለህ ታስባለህ? እንዲስማሙ ለመጪው ትውልድ የሚተርፍ ቁም ነገር እንዲሰሩ ምን መደረግ አለበት?
በመጀመሪያው ፓርት ለምንድን ነው ውጤታማነት ውስን የሆነው በሚለው መልኩ ለመመለስ የመጀመሪያው የዓለም አቀፍ የአየር ንብረት ለውጥ ድርድሩ የሚካሄደው በመንግስታት መካከል ነው። የዓለም አቀፍ ህግ ነው ክሬት ለማድረግ የሚሞከረው። የዓለም አቀፍ ህግ ደግሞ እንደሚታወቀው የራሱ የሆኑ ብዙ ጥቅሞችና አድቫንቴጆች ቢኖሩትም የራሱ ውስንነቶች አሉ። ምክንያቱም ህግ ስንል እንግዲህ በጽንሰ ሐሳብ ደረጃ አንድ አስገዳጅ የሆነ መመሪያን አስገዳጅ የሆነ ባህሪን ሊያስተካክል የሚችል መመሪያ ነው ብለን ነው የምናስበው። አንድ ነገር ደግሞ አስገዳጅ እንዲሆን በዛ ህግ ሊገዙ የሚጠበቅባቸው አካላትም በመርጫቸውና በፈቃዳቸው ያንን ካላደረጉ እርምጃ የሚወስድ ወይ ደግሞ የቅጣት የምንለው ሳንክሽን የምንለው ኤሌመንት ያስፈልገዋል። ኢንተርናሽናል ወይ ዓለም አቀፍ ህግ ላይ ስንመጣ ያንን ማድረግ የሚችል ተቋማዊ ስርዓት የለንም። እንደምታውቀው ሁሉም ሀገር የራሱ ሉዓላዊ ነጻነት አለው። ስለዚህ ሀገራት የሚወስኗቸው ውሳኔዎች በራሳቸው ፈቃደኝነት ላይ ነው የሚመሰረተው ተግባራዊ እንዲያደርጉት ማለት ነው። የድርድር ሂደቱም ላይ እንግዲህ የራሱ የሆኑ ብዙ ውስንነቶች አሉ። ለምሳሌኛ እንደ ኢኮጀስቲስ ኢትዮጵያ ወይ ደግሞ እንደ ኦብዘርቨር ነው በዚህ ሂደት ላይ የምንሳተፈው። ሐሳቦችን እናነሳለን። እኛ የምናነሳቸውን ሐሳቦች ግን ካውንተር የሚያደርጉ እኛ ስለዚህ እንግዲህ እንደ ኢትዮጵያ ውስጥ እንዳለ መንግስት ያለውን ተቋም ብቻ ሳይሆን ዓለም ላይ ያሉ ብዙ እኛም አባል የሆንባቸው ጠንካራ የመንግስት ያለውን ወይም የሲቪል ሶሳይቲ ጥምረቶች አሉ። እነዛ ጥምረቶች በጣም በመረጃ አጠናክረው ሳይንሱን አሳይተው የሚያቀርቧቸው የውሳኔ ሐሳቦች ምናልባት ከኢንዱስትሪ በሚመጣ ኢንፍሉዌንስ በቀላሉ ኳሽ ተደርገው መንግስት ወይ ደግሞ የያገሩ ውሳኔ ሰጪ ጋር ከነሱ ይልቅ የነዛ የኢንዱስትሪ ኢንፍሉዌንስ በጣም ከባድ ተጽዕኖ መፍጠር ይችላል። የአየር ንብረት ለውጥ ደግሞ ለመፍትሄው እንደምታውቀው አንዱ መሰረታዊ የሚያስፈልገው ነገር ከእንደዚህ ከነዳጅ መሰረት ካደረገ ኢኮኖሚ ትንሽ አማራጮችን ማየት ይጠይቃል። ስለዚህ የኢኮኖሚካል ስትራክቸሩም ላይ ዲማንድ የሚያረጋውን ለውጥ ለማምጣት የሚፈቅድ የኢንዱስትሪ የምንለው የኮርፖሬሽን ኢንተረስት በጣም ውስንነት ነው ያለው። ምክንያቱም ስታተስ ኮን ሜንቴን ማድረግ ይፈልጋል ፕሮፊት እያደረገ ያለው አካል በዚህ ሲስተም። ያ ደግሞ አካል እንዳልኩት ከውሳኔ ሰጪዎቹ ጋር ራሱ በጣም የተቀራረበ ተጽዕኖ የመፍጠር አቅም አላቸው። ስለዚህ እነዚህ ሁሉ ነገሮች በጣም እንትኑን ውስን ያረጉታል።
የእናንተም ተቋም የመሰሉ አፍሪካ ውስጥ መሰረት ያደረጉ ወጣቶች ላይ ያነጣጠሩ ተቋማት ሁኔታዎችን ለመቀየር ያደረጉት ያለ ጥረት ቀጣይ ነው ብዬ አስባለሁ። በእናንተ ተቋም በኩል የወደፊቱ ህልማችሁ የወደፊቱ አላማችሁ ምንድን ነው?
የወደፊቱ አላማችን እንግዲህ አሁን እኔ ለምሳሌ በግሌ ካለው ነገር ብጀምርልህ የዓለም አቀፍ የአየር ንብረት ለውጥን የመሰሉ ሌሎች የክላይሜት ብቻ ሳይሆን ሌሎች መልቲላተራል ኢንቫይሮንመንታል ፕሮሰሶች አሉ አገራት እንዲስማሙባቸው የሚጠበቁት። እነሱ ላይ ለመሳተፍ እዛ ጋር ተሰሚነት ያለ የምናገኝበትን አቅም ለማግኘት በጣም ብዙ ቻሌንጆች አሉ። ብዙ ደረጃዎችን ማለፍ ይጠይቃል። አንዳንድ እነዛ ነገሮች በእርግጥ አሁን በጊዜ ሂደት እየተሻሻሉ ነው። ግን አሁን የኔን የግል ምሳሌ ብነግርህ ለምሳሌ ያው እንደ ወጣት አድሬስ እያደረከኝ ነው። ግን እኔ ይሄንን ድርጅት ሳቋቁምና ስራውን ስጀምር ወጣት ነበርኩኝ። ግን ከእንግዲህ ይሄ ፕሮሰስ ላይ ቀደም እንዳልኩ ኢንፍሉዌንሻል ለመሆን የሚፈጀው ጊዜ የኔን ከወጣትነት ወደ ጎልማሳነት እድሜ ለምሳሌ አሸጋግሮኛል በዚህ ሂደት ማለት ነው። ስለዚህ አሁንም ደግሞ ከኔ በኋላ ያሉ ወጣቶች በእርግጥ በአየር ንብረት ለውጥ ድርድሩ ይሁን በሌሎች የኢንቫይሮንመንታል አግሪመንት ፕሮሰሶች ውስጥ እንዲሳተፉ የቀለለ መንገድ እንዲኖር እኔም መሰልም ከኔ በላይ ያሉትም አካላት ብዙ ነገሮችን ለማሻሻል የሚሞከሩ ነገሮች አሉ። ግን በቂ አይደለም። አሁንም ቢሆን በተለይ ከአፍሪካ ከኢትዮጵያ ያሉ ወጣቶች የሚወከሉበትን ሁኔታ ስንመለከት በእነዚህ ፕላትፎርሞች ላይ በጣም ውስን ውክልና ኖሯቸው እናገኛለን። ስለዚህ ይህንን ነገር የሚያሻሽል ድጋፍ፣ ይህንን ነገር የሚያሻሽል ዓለም አቀፍ አሰራር ያስፈልጋል። እንደ ኢኮጀስቲስ ኢትዮጵያ ይህንን ለማገዝ እንግዲህ በጣም በብርቱ አስፍተን ወጣቶች ላይ በጣም እየሰራ ነው። ወጣቶች ላይ ትኩረት ካደረገው ስራችን ባለፈ ደግሞ እንደ ሀገር ኢትዮጵያ እንደ ሀገሩ አፍሪካ ደግሞ የታዳጊ ሀገሮች ድምፅ እና የእነሱ ጉዳይ በአግባቡ በእነዚህ ዓለም አቀፍ መድረኮች እንዲሰማ የተለያዩ የአቅም ግንባታ ስራዎችን ለተደራዳሪዎች ለእኛን ወክለው ለሚደራደሩ የመንግስት አካላት ለተደራዳሪዎቹ በተቻለን አቅም ፕሮቫይድ ማድረግ እንሞክራለን። ለምሳሌ ከኮፕ 29 በፊት የኛን ሀገር የአየር ንብረት ለውጥ ድርድር ከሚመራው ከሚኒስትሪ ኦፍ ፕላኒንግ ዴቨሎፕመንት ጋር በመሆን የሚሄደውን ዴሊጌሽን የኔጎሺየሽን ትሬኒንግ ኢኮጀስቲስ ኢትዮጵያ ከሌሎች ተባባሪ ድርጅቶች ጋር ሆኖ ሰጥቷል።
በናይጄሪያ ዋጋ ንረት ባየለበት ሁኔታ ሀገራቸው የፈጠራ ችሎታቸውን እየተጠቀሙ የሚያገለግሉ በርክተዋል። በዚህ ዙሪያ ከአቡጃ የደረሰንን ዘገባ ደረጀ ደስታ ያቀርባል።
የ30 አመቷ አጋታ ኦኮሪ ለአመታት በአቡጃ የተዋጣላት ነጋዴ ሴት ናት። ልብሶችን የምትገዛው ከትላልቅ ውድ ሱቆች ወይም ቡቲኮች ነበር። ይሁን እንጂ የአዳዲስ ልብሶች ዋጋ ከጥፍ በላይ ሆኗል። በዚህ የተነሳ ተመጣጣኝ ዋጋ ፍለጋ አሁን ፊቷን ልባሽ ወይም ሰልባጅ ልብሶችን ወደሚሸጡ ሱቆች አዙራለች። ኦኮሪ የልባሽ ልብስ መሸጫ መደብሮች ለከፍተኛ ወጪ ሳይዳርጓት የምትፈልጋቸውን የልብስ አይነቶችም የሚያስገኙላት መሆኑን ትናገራለች።
አዳዲስ ልብሶችን ከመግዛት ልባሽ ልብሶችን ወደ መግዛት ተዛወርኩኝ። በልባሽ ልብሶች መሸጫ ሱቆች የሚሸጡ ልብሶች ርካሽ ከመሆናቸው በላይ ይበረክታሉ። አዳዲስ ልብሶች ውድ ናቸው። ከሰልባጅ ሱቆች ውስጥ ከሚሸጡት ልብሶች በላይ በጣም ውድ ናቸው። ፊቴን ወደ እነሱ ያዞርኩት ለዚያ ነው።
ኦኳሪ ያን በማድረግ ብቻዋን አይደለችም። ዝቅተኛ ገቢ ላላቸው ሸማቾች የተዘጋጀው የሰልባጅ ልብሶች መሸጫ ሱቅ አሁን ዋነኛ ገበያ ሆኗል። ኦክሪካ እየተባሉ የሚጠሩ እነዚህ ሱቆች ከሌጎስ እስከ አቡጃ በገበያተኞች ተጥለቅልቀዋል። የምጣኔ ሀብት ምሁር አይዛክ ቦቲ ያገለገሉ ቃዎች ወይም የሰልባጅ ሱቆች የዋጋ ግሽበቱን ለመቋቋምና እያንዳንዱን ዶላር በአግባቡ ቆጥቦ ለመጠቀም ለሚያስገድደው ፖሊሲ አስፈላጊ ምላሽ ነው ይላሉ።
እነዚህን ሁሉ መንገዶች ለህልውና ይጠቀሙባቸዋል። ምክንያቱም መንግስት እየረዳ አይደለም፣ የኢኮኖሚ ሁኔታ እየረዳ አይደለም። የናይጄሪያ መንግስት ፖሊሲዎች ለሸማቾች ተስማሚ አይደሉም። ስለዚህ ጥቅማቸው በሁለት መንገድ ነው። ለሸማቹ ተመጣጣኝ፣ ለሻጩም ገቢያቸውን የሚያሳድጉ ናቸው።
የ32 አመቱ አንድሩ ኢዜህ ይህ መንገድ በፋሽኑ ዘርፍ ሲሰራ አስቀድሞ በልምድ አይቷል። የአዳዲስ ልብሶች ዋጋ ሲጨምር በአቡጃ ታዋቂ የሆነው ኒያኒያ በኦክሪክ ሱቆች የሰልባጅ ልብሶችን ወደ መሸጥ ተቀየረ። ኢዜህ ይህ ቢዝነሱ እንዲሰነብት አስችሎታል ይላል።
አዲስ የሆነው ልብስ እጅግ ውድ የሆነበት ጊዜ መጣ። የዋጋ መጠን ከፍ አለ። በገበያ ውስጥ ያለው ዋጋ እጅግ ከፍተኛ ሆነ። ስለሆነም ብዙዎች በዚያ ዋጋ ማግኘት አልቻሉም።
ጥናቶች እንደሚያሳዩት ናይጄሪያ በአመት ከ500,000 ቶን በላይ ልባሽ ወይም ሰልባጅ ልብሶችን ታስገባለች። ይሁን እንጂ ግን ከውጭ የማስመጫ ወጪው እየጨመረ ሲመጣ አማራጭ ሆኑት አንዳንድ የሰልባጅ ነጋዴዎች ሳይቀሩ ዋጋ ለመጨመር መገደድ ጀመሩ። ይህ የመንግስት ተቀጣሪ ለሆኑት እንደ ክሪስ ኦሉፉ ላሉት ብዙዎቹ ሰዎች ወጪዎቻቸውንና የአለባበስ ምርጫቸውን ሚዛን ለመጠበቅ አስቸጋሪ እየሆነ መጣ። ኦሉፍ ይህን ይገልጹታል።
Because in those days that economy was very good, we used to buy from high profile boutiques.
በዚያ ዘመን ኢኮኖሚው በጣም ጥሩ በነበረበት ወቅት የምንገዛው ታዋቂ ከሆኑ ትላልቅ ውድ ሱቆች ወይም ቡቲኮች ነበር። ምክንያቱም በስሙላ ራሳችንን አመሳስለን የምንኖርበት መንገድ አለ። ነገር ግን አሁን በኢኮኖሚው ውስጥ ባለው ውጣ ውረድ ምክንያት የልብስ ወጪን ወደ አቅሜ እንዳወርደው ተደርጊያለሁ። የኢኮኖሚ ሁኔታው ከተሻሻለ ወደ ተለመደው የፋሽን ምርጫ ይመለሳለሁ።
የኢኮኖሚው ጫና እስካለ ድረስ የልባሽ ልብሶች መሸጫዎች ግብይት ተወዳጅነት እንደሚኖረው ባለሙያዎች ይስማማሉ። ይህ አዝማሚያ በናይጄሪያ የአገር ውስጥ የጨርቃጨርቅ ኢንዱስትሪ ላይ ተጽዕኖ ያሳድራል። ምክንያቱም በተመጣጣኝ ዋጋ ከውጭ ከሚገቡ ልብሶች ጋር ውድድር ስለሚገባ እንደሆነ የኢኮኖሚ ባለሙያ አይዛክ ቦቲ ይናገራሉ። ቦቲ በአካባቢው ጨርቃጨርቅ ምርት ላይ ኢንቨስት ማድረግ ውሎ አድሮ አዳዲስ ልብሶችን የበለጠ ተመጣጣኝ እንደሚያደርግ ያምናሉ። ነገር ግን እስከዚያ ድረስ የቁጠባ ግብይት አስፈላጊ ነው ይላሉ።
መንግስት በዘርፉ ኢንቨስት ማድረግ አለበት። ስራቸው መደገፍ፣ ሸክሙን ማቃለል፣ የምርቶችን በአምራቹ ላይ የሚያደርሰውን የምርት ወጪ ሸክም ወደ ዝቅተኛ የምርትና የሽያጭ ዋጋ ማለትም ተመጣጣኝ ወደሆነ ዋጋ ይለውጣል ማለት ነው።
ናይጄሪያውያን ከተለዋዋጭ ኢኮኖሚ ጋር ሲላመዱ የሰልባጅ ገበያዎች ተመጣጣኝ አማራጭ ይሰጣሉ።
የተከበራችሁ አድማጮችና ተመልካቾቻችን ለምሽቱ ያዝናቸውን ዝግጅቶች በዚሁ አጠናቀቅን። ከአቀናባሪ ኤልያስ አስማረ ጋር ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርኩ። ዋና አዘጋጅ ጽዮን ግርማ ናት። ነገ በሌሎች ዝግጅቶች ዳግም እንገናኛለን። ሰላም፣ በደህና እደሩ። Thank you.